Voice of America.
የእስላማዊ መንግስት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት ያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ CIA ዳይሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የእንቅስቃሴዎቻቸው አይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና ባለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊም ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል።
የእስላማዊ መንግስት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት CIA ዳይሬክተር ጆን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል የሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንኦት አስገንዝበዋል።
ISIL has developed an external operations agenda that is now implementing with lethal effect.
ISIL ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ ያደረገ ነው። በISIL የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። ISIL የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል።
የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት፣ ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አይሮፕላን አደጋ የመሳሰሉ ጥቃቶችን ጠቃቅሰዋል።
And while we await confirmation of culpability for those tragedies, they each bear the hallmarks of terrorism.
የነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰው ጠል ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው።
ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ እንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቼ አነጋግሬያለሁ።
ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበር።
የጀርመንና የፈረንሳይን ጨዋታ ማለት ነው?
የጀርመንና የፈረንሳይን ጨዋታ።
ምን ያህል ትርቁ ነበር ችግሩ ከተፈጠረባቸው አካባቢዎች?
ሬስቶራንት ቁጭ ብለው ከተገደሉት ሰዎች ከሬስቶራንቱ 20 ደቂቃ አካባቢ ነበር።
እንዴት ሰማችሁ ሁኔታው መፈጠሩ?
በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናውን ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰው ሁላ ቤተሰብ ጋር ጓደኛ ጋር መደወል
ወጣችሁ ነበረ ከቤት? ከዛ በኋላ
ነው ከዛ በኋላ ሰውም ደንግጦ ነበር። ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ የቀረነው።
ምን ተሰማችሁ ለመሆኑ ያ ዜና ሲሰማ?
ድንጋጤ፣ ፍርሃት። እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው። ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም
እንጂ ልትገኙ ትችሉ ነበር በማንኛውም አጋጣሚ ማለት ነው።
አዎ አዎ፣ እሱ ነው የሚያስፈራው የበለጠ። ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው። ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው።
እንዴት ነው የፈረንሳይ አሁን በእነዚህ አመቶች ውስጥ የተለዋወጠ የምታዩት ነገር አለ? የፈረንሳይ የኑሮ ሁኔታ፣ ደህንነቷ፣ የሰው ግንኙነት የተቀያየረ ነገር አለ በፊት ከነበረው?
ጀንዋሪ ላይም የነበረው ጥቃት፣ አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይሄን ያህል ለውጥ አላየንም። ያው ነገሮች አርብ የተፈጠሩት ጥቃቶች ሴኩሪቲ ዋይዝ የሚለውጡት ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን፣ ፖሊሶች ሴኩሪቲ ቼክ በየቦታው በየመስሪያ ቤቱ ሞር ሴኩሪቲ ቼክ አለ።
ፍተሻዎች መሳሰሉ ነገሮች ማለት ነው።
ፍተሻዎች አሉ። በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኩሪቲ የሚዞሩት።
እዛ የሚኖሩ የውጭ ሰዎችና የሀገሬው ነባሩ ፈረንሳዊስ እንዴት ነው ግንኙነታቸው? በስደት የሚኖሩ ወይም በትምህርት ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳውያን?
እንዴት መሰለ እንደዚህ ጀነራላይዝ አድርጌ መናገር ይከብደኛል። የኔን ኤክስፒሪየንስ ግን ልነግርህ የኔን ኤክስፒሪየንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ መጥፎ ስሜት ሊሰማቸው ይችላሉ። ፐርሰናሊ እኔ ይሄን ያህል ችግር አለ ብዬ የምገምተው ነገር የለም።
ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነፃው ዓለም ላይ ሊጠልም ይችላል ብሎ የሚያስቡት ነገር አለ? አሁን ከሚታየው ሁኔታ
የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም፣ አረቦችን ለማጥቃት አይደለም፣ ጥቁሮችን ለማጥቃት አይደለም፣ ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ የበለጠ ህዝቡ ላይ የሴኩሪቲ ፍርሃት ይፈጥራል። ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ። ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል። ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም።
ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ? እንደው በግምት የሚታወቅ ነገር ካለ
ቁጥር ዋይዝ ልነግርህ አልችልም። ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኛ አልነበርንም፣ ኤምባሲያችን አልደወለም፣ ግን እሱ ምንም ችግር የለውም። በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ።
እሺ፣ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው?
ኖ ኖ።
እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን? ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የሕዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘምዳኑር ያለሁ ጥያቄዎቼን በኢሜይልም ልኬያለሁ። መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በስርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንትሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ።
እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንዴ በአንድ አመት እንኳን ሳይሞላ እነሱ ምን ሲያደርጉ ነበር እስካሁን ድረስ እንዴት ለማክሸፍ አልቻሉም የሚሉት። ችግራችን ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር ወደ ሌላ ሀገር መሸጋገር ነው። ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለብህ ምንድን ነው፣ ፈረንሳይ ዴሞክራሲ ሀገር ዴሞክራሲ ያለበት ነው፣ ህዝበ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርጉ አይደለም። አሁን አሜሪካን እንኳ በዚህ በጓንታናሞ አስሮ ብዙ ጥያቄ ውስጥ አስገብቶ ሞክረዋል እንትን ለማድረግ ከዚህ ከ911 ሽብር በኋላ
ከመስከረም
በዛ ኤግዛክትሊ። እና ይህንን የማያደርጉ በዴሞክራሲ የሚያምኑ ደግሞ ታውቃለህ፣ የእነሱ አብዮት በ1789 የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ የተመሰረተ ስለሆነ
የፈረንሳይ አብዮት ማለት ነው።
የእነሱ
አለማቸው ዋልታዎች ያሉት
እነዚህን ጥሰው ዝም ብሎ በኃይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም። እና ከአንዱ አገር ወደ አንዱ አገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለእነሱ። እና አንዳንዶቹን ይከታተሏቸዋል ግን በሙሉ ሊያውቋቸው አይችሉም። ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል፣ አንዳንዶቹን ግን ያሳልፋቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት አየህ፣ እነሱን ተከታትሎ ለማግኘት ብዙ ሺህ ናቸው እንግዲህ እዛ ያሉት። ደግሞ እናንተ እንኳን እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ፣ የሙስሊም ሰዎች ማለት ነው። እና እነሱን ራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸው እና በዛ ሁኔታ ስለሚይዟቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል። እርምጃ የሚወስዱበት ባቀዱት አገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ፣ ከውጭ ይመጣላቸዋል። ይሄ ሀዋላ የሚሉት በሚል ያልፍላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ ሞክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳ በራሳቸው ያፈነዱ ይላሉ፣ ግን እኔ በማምነው በልዩ ሁኔታ የተደረገ
አይደለም ብለው ነው የሚያምኑት።
አዎ ይሄ ነው። እና ይሄ አይነት ነገር ብዙ ጥበብ ያስፈልገዋል። ያንን ሁሉ አድርገው ነው እንትን የሚድሩት። እንግዲህ ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳ ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪና ሽብርተኛም ባይሆኑ በሙስሊምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽንኮቭ ነበር የተጠቀሙት። እነዚህ ክላሽንኮቭ መሳሪያ አሜሪካማ እንዲያውም ቀላል ነው። ያው እንደምታውቀው ራይፈል አሶሲሽን ውስጥ ካለ ድረስ መሳሪያውን በሽበሽ ነው፣ ምንም ጣጣ የለውም። እዛም ደግሞ ምንም ቢሆን እንደዚህም እንኳ እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖረው መሳሪያ ማግኘት አያቀታቸውም። እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም ክላሽንኮቡን እነዚህም መሳሪያ ይዘው ነው በሙሉ እንትን ያደረጉት። እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰዎች ለመያዝ ያስቸግራቸዋል። አየህ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከእነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዴሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወደ የተለየ አቋቋም ይኖራቸው ይሆናል፣ አያያዘ ይሆናቸው። አሁን በሲሪያም ሁሉ ጦርነቱን እያፋፋሙ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳለፍነው እንትተን ጸጥታችንን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው። ይህንን እንደዚህ በቀላሉ በአንድ አመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው።
አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰናት እንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፋባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና እንደውም አሁን እርስዎ ያነሱት ስጋት በግልጽ እየተንጸባረቀ ነው። ራሳቸው የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ የአስቸኳይ ጊዜ ሁኔታ አውጃለች፣ በመላ ሀገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው በዓለም አቀፍ ደረጃ። እና እርስዎ ይሄንን ተከታትለዋል? ይሄንን ታዝበዋል?
አዎ ግልጽ ነው፣ የታወቀ ነው መቼም።
እና ወደዛ እንሄዳለንስ የሚል ሀሳብና ስጋት ይኖረዎታል?
እንደ እየሄደ ነው እንጂ።
ከፕሮፌሰር ጳውሎስ ጋር ያደረኩት ውይይት ሰፊና ዙሪያ ገብ ነው።
በሌላ ክፍል ቀሪውን ይዤ መለሳለሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየታችሁን ስጡን። በስልክ 2022059942 የውስጥ መስመር 14፣ በኢሜይላችን horn@voanews.com፣ በፌስቡካችን ቪኦኤ አምሃሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ።